ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 32 እላችኋለሁ፣ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን፣ አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዛም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዛች አገር ሰዎች ከአንዱ ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን በዚህ በረሃ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹንም አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ውረዱት፣ እንብላም ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱ ወጥቶ ለመነው። እርሱ ግን መልሶ አባቱን፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔ ከወዳጆች ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠህኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ልጆቻችሁ በፍቅርም ይሁን በጠብ ከቤታችሁ ወጥተው የሄዱባችሁ ወላጆች አላችሁ? ወጥተው በመሄዳቸው ምን አይነት ስሜት ይሰማችኋል? ምናልባት በቤት ውስጥ ከእህት ከወንድሞቻቸው ጋር ተጣልተው ገንዘብ መዝብረው ጠፍተው ይሆናል። ከተወሰኑ ወራት ወይንም ዓመታት በኋላ ሳታስቡት ተመልሰው መጥተው ከበራችሁ ቆመው አባዬ፣ እማዬ በድያለሁ ብለው ቢጠይቋችሁ ምን ትላላችሁ? በቤት ያሉትስ ልጆቻችሁ ምን የሚሉ ይመስላችኋል? ብዙ ጊዜ የወላጆች አመለካከት ተመሳሳይ ነው። የልጆችም ደግሞ ከወላጆቻቸው ትንሽ ለየት ይላል። ይህን የጠቀስኩት መመለስ የሚለውን ቃል ለማንጸባረቅ ስለፈለግኩ ነው። መመለስ የሚለው ቃልን ስለመለከት ብዙ ነገሮች ወደ አይምሯችን ሊመጡ ይችላሉ። ለምሳሌ በተለያየ ወንጀል ምክንያት ሀገሩን ጥሎ ተሰዶ የነበረ ሰው ወደ ሀገሩ ሲመለስ እከሌ እኮ ተመለሰ እንላለን። ነፍሰ ገዳይ ማሩኝ ብሎ ከሸፈተበት ጫካ ወጥቶ ሲመለስና ደብር ገብቶ ደወል ሲደውል ያ ነፍሰ ገዳይ ማሩኝ ብሎ ተመለሰ ይባላል። ከዚያ በኋላ ማንም አይነካውም። ዛሬ ጊዜ ሰጥተን አብረን የምንመለከተው ግን ወደ እግዚአብሔር መመለስ የሚለውን ይሆናል። የሰው ልጅ በገነት የእግዚአብሔርን ሕግ ተላልፎ ከወደቀ በኋላ ክርስቶስ እስከመጣበት ድረስ በደለኛና ኃጢአተኛ ባካናና ተቅበዝባዥ ሆኖ ኖሯል። ክርስቶስ ወደዚህ ዓለም ከመጣ በኋላና ካሳ ከፍሎ በመስቀል ላይ ሞቶ ከተነሳ በኋላ ግን የሰው ልጅ በእርሱ አዳኝነት አምኖ በንስሐ ወደ ኢየሱስ ከተመለሰ ተመልሷል ይባላል። ስለሆነም ሁለት የተለያዩ የመመለስ አይነቶች አሉ። እነዚህንም የተሳሳተና ትክክለኛው የሆነ የመመለስ አይነት በማለት መለየት ይቻላል። የተሳሳተው የመመለስ ገጽታ በስሜትና በፍርሃት፣ በመሬት መንቀጥቀጥ፣ በተለያየ አደጋ ውድቀት፣ በእስር ቤት በሚፈጸም አደገኛ ድብደባ፣ ሌላም የተለያዩ ችግር ድንገት ሲደርስባቸው ሰዎች ተሎ ብለው የማያውቁትን እግዚአብሔር ፈጥነው መማጸን ይጀምራሉ። ችግሩና መከራው ሲያልፍ ደግሞ ቀድሞ ወደ ነበሩበት ጥፋት ይመለሳሉ። ስለሆነም እንዲህ አይነቱ መመለስ እውነተኛ መመለስ ነው ተብሎ መጥራት አይቻልም። ምናልባት አንዳንዶች በዛው እንደተመለሱ በእምነት ጸንተው የሚቆሙ ሊኖሩ ይችላሉ። በጸጸትና ኃጢአትን በማወቅ ወይንም የተወሰኑ ኃጢአቶችን ከሕይወት ለይቶ በማስወገድ የተመለሱ ቢመስላቸው፣ በዚህ በኩል ግን ትክክለኛና እውነተኛ መመለስ አይገኝም። ለዚህም ኃጢአትን በማወቅ ቃየን ኃጢአቴ ልሸከማት የማልችላት እጅግ ከባድ ናት ብሎ በመናገር ኃጢአቱን አውቋል። በጸጸት ደግሞ ይሁዳ አምላኩን በሰላሳ ብር አሳልፎ ከሰጠ በኋላ በመጸጸት ብሩን በመቅደስ በትኖ አምላኬን አሳልፌ የሰጠሁት ብሎ ራሱን አንቆ ገድሏል። የሁለቱንም ሰዎች ሕይወት ስንመለከት በትክክልና በእውነት ወደ አምላካቸው መመለስ ያልቻሉና የማይችሉ ሰዎች ምሳሌዎች ናቸው። ትክክለኛውና እውነተኛውን መመለስ የሚያመለክተን ግን አስቀድመን በንባብ የሰማነው ጠፍቶ የተመለሰው ልጅ ታሪክ ነው። ያለ አስተማሪ የተማረው፣ ያለ ሰባኪ የተሰበከው፣ ያለ መካሪ የተመከረው ጠፍቶ የተመለሰው ልጅ ታሪክ ትክክለኛውን ወደ እግዚአብሔር የመመለስ ምስጢር ገጽታ ያመለክተናል። ስለ ጠፋው ልጅና በቤት ስለ ቀረው ታላቅ ወንድም ታሪክ እንደሚከተለው እንመለከታለን። ታናሹ ልጅ የአባቱን ቤት ጥሎ ድርሻውን ይዞ ኮብልሏል። የወሰደውን ገንዘቡን ሁሉ ለአልኮልና ለሴት አዳሪዎች እንዲሁም ለሌላም ሌላ መጥፎ ተግባር በመበተን አባክኖ ጨርሷል። ልብሱ ከበላዩ ላይ ተወጫጭቆ አልቋል። ጫማው ተበጣጥሶ ወድቋል። ጸጉሩም ጨሁርሮ የተባይ መጠራቀሚያ ሆኗል። ሰውነቱም ታጥቦት ስለማያውቅ ጠረኑ ባጠገብ ማንንም አያስጠጋም። ለአሳሞች እረኛ በመሆን ከአንድ ባለጸጋ ዘንድ ተቀጥሮ ገብቷል። ይህን መጥፎ የወራዳነትን ኑሮ የግድ ሆኖበት ጀምሮታል። በረሃብ እጅግ ስለተሰቃየ ከአሳሞች ጋር አብሮ አሰር መብላት ጀምሯል። በሕይወቱም ከአሳማዎቹ የተሻለ ሆኖ አልተገኘም። በመጨረሻ ብቸኝነት ስላጠቃው ወደ ልቡ ተመልሶ ራሱን የሚመለከትበትና የሚወቅስበት የጽሞና ጊዜ አግኝቷል። በሰራው በደልም መጸጸትና ማልቀስ ባዶነቱና ራቁትነቱንም በመገንዘብ የአባቱን ቤት መናፈቅ ጀምሯል። ከዚህ በኋላ በገዛ ጥፋቱ ከደረሰበት ችግር የተነሳ ወድቆ ከሚቀር ይልቅ ወደ አባቱ ቤት መመለስ እንደሚሻለው አሰበ። ቢያንስ ከሰራተኞች እንደ አንዱ ቢቆጥረኝ በእግሩ ፊት ወድቄ በሰማይና በምድርህ በድያለሁ፣ ጥፋቴንና በደሌንም አውቄዋለሁ፣ እንደ ባሪያ እንጂ እንደ ልጅህ ለመሆን አልፈልግም ብዬ እማጸነዋለሁ ብሎ በእምነትና በተስፋ ወደ አባቱ ቤት ተመለሰ። ብሞትም እንኳ ወደ አባቴ ቤት ተመልሼ ልሙት ያለ ይመስላል። አባቱም ታላቁ ቁም ነገር የጠፋው ልጅ በሕይወት መመለሱ ስለሆነ በደሉንና ኃጢአቱን ሳይቆጥር በፍቅርና በደስታ በታላቅ ደስታ ተቀበለው። አሮጌውን ልብስ አስወልቆ አዲስ ልብስ እንዲለብስ አደረገ። አዲስ ጫማ እንዲጫማ ለጣቱም የወርቅ ቀለበት አደረገለት። ፍሪዳ አርዶ ጎረቤቶቹን ሁሉ ጋበዘ። ታላቅ ደስታና ሐሴትም ከጎረቤቶቹ ጋር አደረጉ። የጠፋው ልጅ ስለተገኘ፣ የሞተው ልጅ ስለተነሳ እንዲህ አይነቱ ታላቅ በዓል አደረገለት። በአባቱ የሚኖረው ታላቅ ልጅ ታናሹ ወንድሙ ጠፍቶ ሲመለስ በአባቱ ቤት አልተገኘም ነበር። በአባቱ ቤት የሆነውንና የሚደረገውን ገና ከውጭ ሲሰማ ለማጣራት ሞከረ። ጩኸቱና እልልታው ጠፍቶ በነበረው ወንድሙ መመለስ የተነሳ መሆኑን ሲሰማ በጣም አዘነ፣ ተበሳጨም። ሩሩ አባቱ ግን ወጥቶ እንዲገባ ከደስታውም እንዲካፈል ጋበዘው። ልጁ ግን በታላቅ ቅናት ስለተቃጠለና ልቡም በምቀኝነት ስለተሞላ ፈጽሞ ወደ ደስታው መግባት አልፈለገም። ከዛ ይልቅ የወንድሙን በደል መዘርዘር ጀመረ። አባካኝና ከሃዲ፣ አመንዝራ ልጅ ሲመጣ በደስታ ተቀበልከው በማለት እኔ ግን ዕድሜ ልኬን በቤትህ እያገለገልኩህ ስኖር አንዲት ጠቦት እንኳ አልሰጠኸኝም ይለው ጀመር። አባትየው ግን እባክህ ልጄ፣ ያለው ሁሉ ያንተ ነው። ይህ ወንድምህ ጠፍቶ ነበር፣ ተመልሷል። ሞቶ ነበር፣ ተነስቷል። ከዚህ የበለጠ ደስታ የለምና ይልቅ ግባና የደስታው ተካፋይ ሁን ብሎ ለመነው። ፍሪዳው ታርዶ ጎረቤት ሁሉ ተሰብስቦ የደስታው ተካፋይ በመሆን በዝማሬ በእልልታና በሆታ እያከበሩ፣ እርሱ ግን አሻፈረኝ በማለት እንደ ደጀ ሰላም ጠባቂ ዘበኛ በውጭ ቀረ። የደጀ ሰላም ጠባቂ ማን ወጣ ማን ገባ እያለ በመርፋቅ ያለውን መክፈልት ወይም መሐራ የሚጠባበቅ እንጂ ወደ ቤተ ክርስቲያን የማይገባ በቤተ ክርስቲያን ከሚካሄደው መንፈሳዊ አገልግሎትም የማይሳተፍ አካለ ጎደሎ ወይንም በሽተኛ ሰው ነውና ከዚህ የበለጠ ሌላ ምን የሚያሳዝን ነገር አለ? ምንም ቢሆን ለአባትየው የጠፋው ልጁ በመመለሱ ደስ ቢለውም እንደገና በቤት የነበረው በውጭ በመቅረቱ ሳያዝን አይቀርም። የሁለቱን ወንድሞች ሕይወትና በክፍሉ ንባብ የተጠቀሱትን ዋና ዋና ነገሮች በማስተዋል ትርጉማቸውን እንመለከታለን። አንደኛ፣ ጠፍቶ የተመለሰው በደለኛውና አባካኝ የሆነው ታናሹ ልጅ የጠፉት ከእስራኤል ወገን ያልሆኑት የአሕዛብ የበረሃ ወይራ የቀራጮችና የአመንዝሮች ደረቱን በመርቃት ይቅርታን የጠየቀው የቀራጩ ሰው በውችሎችና በደንጎች ለተመሰሉት የኢአማንያን ምሳሌ ሲሆን ይህ ምስኪን ልጅ የንስሐን ትርጉም የሚያውቅ ራሱን ያዋረድና ዝቅ ያደረገ በንስሐ ወደ አባቱ ቤት ለመግባት መብት ያገኘ አዲስ ሕይወትን ልዩ የመንፈስ ቅዱስን ጸጋ የተቀበለ አዲስ ልብስ፣ አዲስ ጫማ፣ የወርቅ ቀለበትን ያጠለቀ ፍሪዳ ታርዶለት ጎረቤት ሁሉ በእርሱ ምክንያት ተጠርቶ ታላቅ በዓል የተደረገለት ራሱን በማዋረድ የከበረ ፍጹም የእግዚአብሔር ሰውን ምሳሌ ነው። ጫማው ለወደፊቱ የሚኖርበትን የሚመላለስበትን የወንጌል ህይወት ሲሆን ቀለበቱ ደግሞ ሁለተኛ ወደ ዓለም ላይም መለስ በአምላኩ ታምኖ በቤቱ ለመኖር የገባው የቃል ኪዳን ምልክት መሆኑ ነው። የአሳማው ባለቤትና አሳማዎቹ በዚህ ዓለም ለሚኖሩ አምላክ የለሾች ባለጸጎችና በዓለም የሚገኘው በደልና ርክሰት ምሳሌ ነው። መጎሳቆሉ የልብሱና የጫማው ማለቅ የእግዚአብሔር ጸጋ ከበላዩ መገፈፉን ያመለክታል። ብቸኝነቱ ማቆዘሙ ወደ ልቡ ተመልሶ ወደ ኋላ በመመልከት በደሉና ስተቱን እያሰበ ማዘኑ በንስሐ መመለሱን ያመለክታል። በተመሳሳይ መልኩ ወደ አምላካቸው ለሚመለሱት ሁሉ ምሳሌ ነው። የታረደው በሬ ለጠፋው አዳም ደህንነት በመስቀል ላይ ለተሰቀለው መድኃኔ ዓለም ክርስቶስ ምሳሌ ነው። የደስታው ተካፋይ የሆኑ ጎረቤቶች ደግሞ በአንዲት ነፍስ መዳን በላይ በሰማይ በመላእክት ዓለም የሚደረገውን ደስታ ያመለክታል። በአባቱ ቤት አገልጋይ ነኝ ብሎ የተቀመጠው ታላቁ ልጅ፣ በእምነት አለን የሚሉት የአብርሃም ልጆች፣ የፈሪሳውያንና የሰዱቃውያንን፣ የጸሐፍትና የረበናት አይሁድ፣ የሕግ አዋቂውና ጓደኛውን ፈልጎ ራሱን የሚያመጻድቀውና የሰውን በደል የሚቆጥረው፣ የግል ጽድቁን አንጸባራቂ፣ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እያለ ራሱን ከፍ ከፍ የሚያደርገው፣ በሳምንት ሁለት ጊዜ እጾማለሁ አስራቴን አስገባለሁ እያለ በቅናት በውጭ የቀረው፣ በወንድሙ ጥፋት ደስ የሚለው፣ የአባቱን ቤት በፈቃዱ አሳልፎ የሰጠው፣ ከታረደው ፍሪዳ ከተዘጋጀው ደስታ አልካፈልም ያለው፣ በሌሎች ደህንነት ለማይደሰቱት ለፈሪሳውያንና መሰሎቻቸው ሁሉ ምሳሌ ይሆናል። ቀራጮችና አመንዝሮች መንግሥተ ሰማያት በመግባት ይቀድሟቸዋል የተባለው ለዚሁ ነው። ንስሐ ለመግባት የተሰበረ ልብ ስላላቸው ነው። የእግዚአብሔር ምሕረት ለሕዝብም ለአሕዛብም እኩል መሆኑን ለማይረዱት ከጠዋት ጀምረው ለሚሰሩና ከሰዓት መጥተው ለሚሰሩ እኩል የመክፈል ሥልጣን የባለቤቱ መሆኑን ለማይቀበሉትና የምቀኝነት ወይንም የቅናት መንፈስ ለሚያጠቃቸው ሰዎች ጭምር ልዩ ምሳሌ ይሆናል። ወገኖቼ እስቲ ጊዜ ውሰዱና ራሳችሁን ፈትሹት፣ መርምሩት። የእናንተ ሕይወት የየትኛውን ልጅ ይመስላችኋል? ታላቁን ልጅ በቤት የነበረውን ወይንስ ታናሹን ልጅ የአባቱን ቤት ጥሎ ኮብልሎ ሂዶ የነበረውን? እናስተውል። የደህንነት ተስፋ በመጀመሪያ በሥጋ ለአብርሃም ልጆች ለሆኑት ለእስራኤላውያን ነበር። መጨረሻ ግን ከእስራኤል ውጭ ላሉት የአብርሃም ልጆች ለአሕዛብ ሁሉ ሆነ። አብርሃም የሁለቱም ወገኖች የይስሐቅም የኤሳውም አባት ነውና የደህንነቱ ትንቢት በመጀመሪያ በቤት ውስጥ ለሚገኙት ለእስራኤል ነበር። ፍጻሜው ግን በውጭ ለምንገኘው ለአሕዛብ ሁሉ ሆነ። ብኩርና በመጀመሪያ የኤሳው ነበር፣ ነገር ግን በኋላ ለማይረባ ነገር ለምስር ወጥ አሳልፎ ለታናሽ ወንድሙ ለያዕቆብ ሰጠው። የፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው መሆኑ ነው። 99ኙ ነገደ መላእክትን ትቶ ወደዚህ ዓለም የመጣው የጠፋውን አንዱን አዳምን ፈልጎ ወደ ቤቱ ለመመለስ ነው። ፍሪዳው የታረደው ጠፍቶ ለተገኘው ለአዳም ቢሆንም አዳም በመመለሱና በመዳኑ ምክንያት ነገደ መላእክት ቦታቸውን እንዲለቁ አይደለም። ጠፍቶ በተገኘው አዳም ሰበብ አብረው የደስታው ተካፋይ እንዲሆኑ ነው እንጂ። በአንድ ሰው መመለስ በላይ በሰማይ በመላእክት ዓለም ታላቅ ደስታ ይሆናል የተባለው ለዚሁ ነውና። ፍሪዳው የታረደው ጠፍቶ ለተገኘው ሞቶ ለተነሳው ልጅ ቢሆንም በአባቱ ቤት አለሁ ያለው ታላቁ ልጅ በደስታ አብሮ እንዲካፈል እንጂ በውጭ እንዲቀር የአባቱ ፈቃድ አልነበረም። ጎረቤት ሁሉ ከአባቱ ጋር ደስ ሲላቸው፣ ይልቁንም ታላቁ ልጁ የአባቱን ግብዣ አለማክበሩና የወንድሙን መመለስ አጣጥሎ በውጭ መቅረቱ ለአባቱ ቀላል የልብ ስብራት አይደለም። እጅግ በጣም የሚያሳዝን ነገር ነውና ወገኖቼ፣ ራሳችሁን በየትኛው ልጅ በኩል ታስቀምጡታላችሁ? በአባቱ ቤት የነበረውን ታላቁን ልጅ ወይንስ ጠፍቶ የተመለሰውን ታናሹን ልጅ? ለግራ ቀኙም የአባታቸው ቤት ያስፈልጋቸዋል። የሰማያዊ አባታችን ቤት ከስፋቱ የተነሳ ፍጥረት ሁሉ ቢጠራቀምበት ፈጽሞ አይሞላም። በቂ ቦታ አለ። በምቀኝነትና በቅናት ተይዞ ውጭ ባይቀር ይሻለው ነበር ማለቴ ነው። ብዙዎቻችን በእግዚአብሔር ቤት አለን እያልን፣ ነገር ግን ሕይወታችን ሲታይ በተለያየ በደል ተጠላልፎ በመውደቅ እንደ ታላቁ ልጅ በሌላው ላይ ጣታችን በመቀሰር ምላሳችን በመዘርጋት በሌሎች ላይ በመፍረድ ከእግዚአብሔር ቤት ውጭ መሆናችን ወደን አናስተውለውም። በሃይማኖት ካለን ረጋ ብለን የራሳችን ሕይወት መርምረን በንስሐ መመለሱ ታላቅ ማስተዋል ነው። የራሷ ሲያርባት የሰው ታማስላለች እንደሚባለው እኛ ራሳችን በውጭ ቀርተን ሌሎች ሊገቡ የሚገባቸውን እንዳይገቡ እንከለክላለን። ከዚህ የከፋ የለምና እግዚአብሔር ይቅር ይበለን። እንደ ታናሹ ልጅ ብንሆን በውጭ ሆነን ስንት ጊዜ ስናዝንና ስንባክን እንደነበር ረጋ ብላችሁ አስቡት። በደርግ ዘመን ከኢያፓ ጋር የነበረውን አስቡት። ከክህደቱ ዓለም ስትመለሱ እንዴት ተመለሳችሁ? በዛ ዘመን የነበራችሁ ካላችሁ ማለቴ ነው። ፖለቲካው ስለከሰረ፣ ሰራዊቱ ስለተበተነ እንዴት ወደ ቤተ እግዚአብሔር ተመለሳችሁ? እንደ ጠፋው ልጅ በጸጸትና በእንባ ወይንስ እንዲሁ ዘው ብላችሁ ተመለሳችሁ? ወንጌልን የሰበከላችሁና የናዘዛችሁ አባት አለ? ስንቶቻችሁ የታላቅ ወንድሙ መንፈስ ያስቸግራችኋል? እኔ ክርስቲያን ነኝ ከእኔ ወዲያ አማኝ ለአሳር በማለት የገዛ ወንድሙ ስለተመለሰ የቅናት መንፈስ ከሰዓት ለገባው ሠራተኛ እንደ ጠዋቱ ሠራተኛ ስለተከፈለ የቅናት መንፈስ አሳዳጁ ሳውል ስለተመለሰ የቅናት መንፈስ አያሳዝንም? ወገኖቼ ይህ ታላቅ መርገም ነው። የቅናትና የምቀኝነት መንፈስ አደገኛ በሽታ ስለሆነ ፈውስና ምሕረት ንስሐም ያስፈልገዋል። እንደ ወጥመድ አንቆ ከእግዚአብሔር መንግሥት ውጭ የሚያስቀር ነውና። በጠፋው ልጅ ሕይወት ራሳችሁን የምትመለከቱ አላችሁ? እግዚአብሔር አምላካችን ከእኛ የሚፈልገው ጠፍቶ ከተመለሰው ልጅ እንደምንመለከተው ታጥበን ጸድተን እንድንቀርብ አይደለም። ራሳችን በራሳችን መንጻትና መቀደስ አንችልምና እንዳለን እስከ ኮተታችን እስከነደበሏችን እስከነበደላችንና ኃጢአታችን በጸጸትና በንስሐ ወደ እርሱ እንድንቀርብ ነው እንጂ እርሱ የሚፈልገው እንደ ጠፋው ልጅ እስከነ ጉዳችን ይኸው መጣሁልህ፣ ጥፋተኛው ልጅህ በፊትህ አለሁ፣ ይቅር በለኝ፣ በደምህ እጠበኝ ብለን በፊቱ በጸጸትና በንስሐ እንድንወርቅ ብቻ ነው የሚፈልገው። ፍሪዳው የታረደው እኮ የጠፋው ልጅ ንጹሕ ሆኖ ስለቀረበ አይደለም። እስከነ እድፉና እስከነ በደሉ ኃጢአቱን ሁሉ እንደተሸከመ በቃ ማረኝ ብሎ በፊቱ ስለተንበረከከ ነው እንጂ። እናንተ ደካሞች ሸክማችሁ የከበደ ሁሉ ኑ ወደ እኔ አሳርፋችኋለሁ ተብሎ ተጽፏልና፣ የተጻፈው ሁሉ ለእኛ ተጽፏልና። እናስተውል። የጠፋው ልጅ እግዚአብሔር መንፈስ ቅዱስ ረድቶት ያለማንም መካሪና አስተማሪ ያለማንም ሰባኪ የተመለሰ ነው። ይልቁን እኛ መካሪና አስተማሪ አግኝተን ባንመለስ፣ ንስሐ ባንገባ ከፍርድ እንዴት እናመልጣለን? የምናመልጥ ይመስላችኋል? አምላካችን የሰጠንን መልካም ዕድል ልንጠቀምበት ይገባናል። አንድ ጊዜ ካመለጠን ዳግመኛ ላናገኘው እንችላለንና። ወገኖቼም መንፈሳዊ ሕይወታችን ጤነኛ ነው? ፈውስ አያስፈልገውም? የእግዚአብሔር ጸጋ አልጎደለንም? ጉዞአችን እግዚአብሔር እንደሚወድ እንደሚወደው ቅዱስና ንጹህ ይመስላችኋል? ምናልባት በጓዳችን የኃጢአት ቅምጦችን ደብቀን እንዳናገኝ አምላካችን ይህ ሁሉ እንዲያበቃና ዛሬ ከእርሱ ጋር አዲስ ቃል ኪዳን እንድንገባ ይፈልጋል። ለሚመለከቱን ሁሉ የማዕዛ ሽታ እንሆን ዘንድ ዛሬ በመንፈስ ቅዱስ ታድሰን አቅጣጫችንን በመለወጥ ወይንም እንደ ወታደር ሰልፍ ቀኝ ኋላ በመዞር ወደ አምላካችን በሙሉ ልባችን መመለስ ይኖርብናል። በእምነት ብንመለስ እርሱ ያነጻናል፣ እርሱ ይቀድሰናል፣ ይባርከናል። ወገኖቼ ምን ታስባላችሁ? በበደላችሁ በኃጢአታችሁ ደረታችሁን እየደቃችሁ ንስሐ ትገባላችሁ ወይስ መልካም ተግባራችሁን በመቁጠር በሌላው ላይ ጣታችሁን በመቀሰር የታላቁን ልጅ ፈለግ ትከተላላችሁ? ራቁታችሁን መሆናችሁን የእግዚአብሔር ጸጋ ከበላያችሁ እንደ ተገፈፈ ተገንዝባችሁ ወደ አባታችሁ ቤት ዛሬ በንስሐ ተመልሳችሁ ይቅርታ ትጠይቃላችሁ ነው ወይስ በቤቱ አለን እያላችሁ በውጭ እንደ ደጀ ሰላም ጠባቂ ሆናችሁ ትቀራላችሁ? ደጀ ሰላም ጠባቂ ወደ ደጀ ሰላም ማንም ያልተፈቀደለት ዳዊት ያልደገመና ከአገልግሎቱ ያልተሳተፈ ሰው እንዳይገባ የሚከለክል እርሱ ግን ወደ ቤተ ክርስቲያን ገብቶ በአገልግሎት የማይሳተፍ ምስኪን ጎስቋላና በሽተኛ ዘበኛ ነውና የታረደው ፍሪዳ ለሁሉም ለሕዝብም ለአሕዛብም ማለትም በውስጥም በውጭም ላሉት ሁሉ የሚበቃ መሆኑን ተረድታችሁ የደስታው ተካፋዮች ትሆናላችሁ ወይንስ በውጭ ያሉ በመግባታቸው ተበሳጭታችሁ በውጭ ትቀራላችሁ? ከጠዋት ጀምሮ በመስራታችሁ የተወሰነላችሁን ታገኛላችሁ። ከሰዓት በኋላ ለመጡት የእናንተን ድርሻ አባታችሁ እኩል ሊሰጣቸው በመውደዱ ለምን አይናችሁ ይቀላል? የአባታችን የአምላካችን ቤት እጅግ በጣም ሰፊ ነው፣ ለሁሉም ይበቃል። ጌታ ኢየሱስ አለ ቤት አዘጋጅላችሁ ዘንድ እሄዳለሁ። በአባቴ ቤት ብዙ መኖሪያ አለ፣ ችግራችሁ ምንድን ነው? አባታችን እኮ የአሕዛብም አባት ነው። ከተመለሱ የሚመለሱትም እኮ ወደ አባታቸው ቤት ስለሆነ በአባታቸው ቤት የሚከለክላቸው ተጠማኝ ማን ነው? እግዚአብሔር አምላክ የሁሉ ፈጣሪ ነው። ጌታ ኢየሱስም የዓለም ሁሉ አዳኝ መሆኑን ለምን ይዘነጋል? የማያምኑ ሁሉ ባለማመናቸው ጸንተው ካልቀሩ በንስሐ ወደ አምላካቸው ተመልሰው ማረኝ ይቅር በለኝ ካሉ እኮ ተመልሰው የሚገቡ ወደ አባታቸው ቤት ነው። ድራጊስቶች፣ ሰካራሞች፣ አመንዝራዎች፣ ነፍሰ ገዳዮች፣ ሌቦችና ቀማኞች ተመልሰው ወደ አባታቸው ቤት በመምጣታቸው ለምን አይናችን ይቀላል? ነገር ሥራው ለማን ነው? ለጌታ ኢየሱስ? አይሰራም። በሰው ልብ ያለውን ማንም ነጋሪ ሳያስፈልገው ራሱ አስቀድሞ ያውቃልና። ታላቁ በታናሹ ካህኑ ሐናንያ በሳውል ላይ ያደረጉትን አስተውሉ። የአባታችን ፈቃድ ከበረቱ ውጭ ያሉ እንዲገቡና ከመንጋው ጋር በበረቱ እንዲቀላቀሉ ነውና የእኛም ተልእኮ ይኸው ነው። በውጭ ያሉ የጠፉ ከእምነት ውጭ የሆኑ እንዲመለሱ ነው። እናስተውል። በውጭ ያሉት እናስገባም ስንል ቦታውን ለእነርሱ ለቀን እኛው በውጭ እንዳንቀር እሰጋለሁ። ሐዋርያው ጳውሎስ ምን አለ? ወንጌልን ለሌላው ሰብኬ እኔ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ አለ። የተወደደ ሰዓት፣ የተመረጠ ዕለት፣ ንስሐ የምንገባበት እርስ በእርስ ይቅር የምንባባልበት ዕለት ዛሬ ነው። በሁለቱም ቡድን የምንገኝ በሰላም እንተቃቀፍ እና የተዘጋጀልን ድግስ የታረደውን የደህንነት ፍሪዳ በደስታ ከተጋበዙት ጋር በመቀላቀል አብረን እንበላ ዘንድ ጊዜው አሁን ነው። ሥጋውን በልተን ደሙን ጠጥተን በእርሱ የዘላለም ሕይወትን እናገኝ ዘንድ የመጀመሪያና የመጨረሻ መሥዋዕት አድርጎ ራሱን አቅርቦልናልና። ለጠፋ ነው፣ በመንፈስ ለሞት ነው፣ በኃጢአትም ተጠላልፈን ለወደቅ ነው ሁሉ የቀረበልን የደህንነት ጥሪ እንደ ጠፋው ልጅ ተመለሱ ንስሐ ግቡ ነው። ወደ ዘላለም ፍስሐ፣ ወደ ዘላለም ደስታ፣ ወደ ተስፋ መንግሥተ ሰማያት ለመግባት ኑ ተመለሱ። ወደ ዘላለም መንግሥቱ በመግባት ከበጉ ሰርግ ተሳታፊዎች ሁኑ ተብለን ተጋብዘናል። ዛሬ አሁን አሜን ይሁን እሺ በማለት ግብዣውን በመቀበል ወደ አምላካችን እንመለስ። እንደ ጠፋው ልጅ በናፍቆትና በደስታ ሊቀበለን የፍቅር እጆቹን ዘርግቶ ይጠባበቃልና እንደ ሰማን እንድንኖር ሕያው አምላካችን በቅዱስ መንፈሱ ይርዳን። አሜን።